ባለ 50 የተባለው ቀን በደረሰ ጊዜ ሁሉም ባንድ ልብ ሆነው አብረው ሳሉ በድንገት እንደሚነጥቀው ለነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ ሰዓት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው ሲል ቅዱስ ሉቃስ በሐዋርያ ሥራ ምዕራፍ 2 ቁጥር 4 ላይ የጻፈውን ኃይለ ቃል መነሻ በማድረግ የዛሬው መርሃ ግብራችን ይህንን የሚተነትን ይሆናል። መልካም ቆይታ።
ሃሌሉያ መንፈስ ቅዱስ ማሪ ተዘክረነ በሳልከ
ጌታችን ለደቀ መዛሙርቱ እንደሚልክላቸው አስቀድሞ ተስፋ የሰጣቸው መንፈስ ቅዱስን ይላከላቸው አይሁድ የኦሪቱን በዓላቸውን ለማክበር ተሰብስበው በነበረበት ዕለት ነው። ይህን ያደረገው በምሳሌ ይደረግ የነበረውን በእውነተኛው ጥላውን በአካሉ ለመተካት ነው። እንዲሁም ጌታችን በፋሲካቸው በዓል ቀን በመሰቀሉ ከያገሩ የተሰበሰቡት አይሁድ ስቅለቱንና ሞቱን እንዳዩ ለሞቱ ምስክር እንደሆኑ ሁሉ በመስቀል ላይ ለመሞቱ ምስክር የሆኑ እነዚያው ሰዎች ይህንን የእግዚአብሔርን ሥራ እንዲያዩና እንዲረዱ ለማድረግ ነው።
ድንገትም እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ለምን እንዲሁ በጸጥታ ሳሉ አላደረገውም? ይህን ያደረገው ስለማያምኑት ሰዎች ነው። እንዲህ የሚታይ ምልክት ተደርጎ እንኳ አዲስ የወይን ጠጅ ጠጥተው ሰክረዋል ካሉ እንዲህ ባይሆን ኖሮ ምን ባሉ ነበር? ይህ እንደሚነጥቅ አውሎ ነፋስ ባለ ሁኔታ መገለጹ የመንፈስ ቅዱስን ካህሊነትና ኃያልነት የሚያሳይ ነው። ይህም ተቀምጠው የነበሩበትን ቤት ሞላው። በቤት ውስጥ የነበሩት ሁሉም ያመኑ ስለነበሩ ለጸጋው የተዘጋጁና የተገባቸው ሆነው በመገኘታቸው ነው። ከዚህም ጋር እንደ እሳት የተከፋፈሉ ልሳኖች ታዩአቸው። በቁሙ እሳት ሳይሆን እንደ እሳት ነው ያለው። ነፋስ ሳይሆን እንደ አውሎ ነፋስ ሆኖ ከሰማይ እንደመጣ፣ እሳቱም እንዲሁ በቁሙ እሳት ሳይሆን መንፈስ ቅዱስ የተገለጠበት ነው። መንፈስ ቅዱስ በጌታችን ጥምቀት ጊዜ በርግብ አምሳል እንደታየ አሁን ዓለሙ ሁሉ ሊለወጥ ባለበት ዕለት ዋዜማ ወይም በአዝመራ መክተቻ ዋዜማ ደግሞ በአምሳለ እሳት ታየ። በእያንዳንዳቸውም ላይ ተቀመጠባቸው። ይህም ማለት በእነርሱ ካደረ ላይለያቸው ቤቱ ማደሪያው አደረጋቸው ማለት ነው። ተቀመጠባቸው የሚለው ማደርንና ከዚያው ሳይለዩ መቀጠልን ወይም አለመለየትን ያሳያልና፣ ከዚያም በሁሉም ላይ መንፈስ ቅዱስ አደረባቸው።
ደቀ መዛሙርቱ መንፈስ ቅዱስን በመቀበላቸው ምን አገኙ? ያደረባቸው መንፈስ ቅዱስስ በእነርሱ ላይ በምን ተገለጠ? በሕይወታቸውስ ላይ ምን ለውጥ ታየባቸው የሚለውን ስንመለከት ኃይልን፣ ብርታትን፣ ቆራጥነትንና ጽናትን አገኙ። መንፈስ ቅዱስ ኃይልን ባይሰጣቸው ኖሮ መከራውን ሁሉ ሊሸከሙትና ሊጸኑ አይችሉም ነበር። በጸሎተ ሐሙስ ማታ ጌታችን በፍጹም ፈቃዱ በአይሁድ እጅ በተያዘ ጊዜ ከዮሐንስና ከጴጥሮስ በስተቀር ሁሉም ፈርተው ተበታትነው ነበር። አልክድህም ካንተ ጋር እሞታለሁ ሲል የነበረው ጴጥሮስም በአንድ ምሽት ውስጥ 3 ጊዜ ክዷል። ኋላ ቢሰበሰቡም ገና አይሁድን ይፈሩ ስለነበር ደጆችን ዘግተው ነበር የሚቀመጡት። ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጌታችን የመነሳቱን ዜና መልአኩ ሲነግራቸውና ወጥተው ለደቀ መዛሙርቱ ወደ ገሊላ ይቀድማችኋል እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው ሲላቸው እነርሱ ግን መፍራትና መደንገጥ ይዟቸው ነበርና ወጥተው ከመቃብሩ ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም ይላል የማርቆስ ወንጌል ምዕራፍ 16 ከቁጥር 6 እስከ 8። ለዚህ ነበር ጌታችን እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ያላቸው የሉቃስ ወንጌል ምዕራፍ 24 ቁጥር 49። ወደ አባቱ ሲያርግም መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በማለት ተስፋውን አጸናላቸው የሐዋርያት ሥራ ምዕራፍ 1 ቁጥር 8። ያለ መንፈስ ቅዱስ ኃይል ፈሪዎችና ድንጉጾች ነበሩና ነው። ተስፋ አድርጎ የተናገረውን ከመፈጸም ወደ ኋላ የማይል እግዚአብሔር በተስፋው መሰረት መንፈስ ቅዱስን ከተቀበሉ በኋላ የሚያሸንፈው የሌለ ኃይልን፣ ምንም ነገር የማያሸብረው ጽናትንና የማይዝል ብርታትን አግኝተዋል። በገዢዎችና በነገስታት ፊት እንኳን የማይፈሩ ሆነዋል። እንዲያውም ወንጌልን ማስተማራቸው ወንጀል ተደርጎ ወደ ሹማምንትና ገዢዎች ፊት መወሰዳቸውና ለፍርድ መቅረባቸው በሌላ መንገድ አይደርሱባቸውና አያገኙአቸው ለነበሩት ለነዚህ ወገኖች የክርስቶስን የመዳን ጥሪ የሚያደርሱበት ልዩ እድል ሰጣቸው። እግዚአብሔር ያዘጋጃላቸው አንድ መንገድ ሆኖም አገኙት። ለምሳሌም ቅዱስ ጳውሎስ በአይሁድ ተከሶ ከታሰረ በኋላ ፊሊክስ በሚባለው አገረ ገዢ ፊት ቀርቦ ስለ ጽድቅና ራስን ስለ መግዛት አስተምሮታል። የሐዋርያት ሥራ ምዕራፍ 24 ከቁጥር 24 እስከ 25። በዚሁ ሂደት አግሪጳ ወደሚባለው ንጉሥ ቀርቦ አሁን የተከሰሰበት ጉዳይ የሚያምነውና የሚያስተምረው የክርስቶስ የማዳን ጥሪ መሆኑን በመግለጽ ክርስትናን ሰብኳል። በዚህ ጊዜ ንጉሡ ቅዱስ ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህን እስኪለው ድረስ ማለት ነው። የሐዋርያት ሥራ ምዕራፍ 25 ከቁጥር 28። እየተከሰሱና እየተያዙ ከፍርድ ወደ ፍርድ መወሰዳቸው የሚያደናቅፋቸውና የሚያሰናክላቸው ሳይሆን እንዲህ መከራ እስከ መቀበል ደርሰው የቆሙለትን ዓላማ ለአይሁድም ለአሕዛብም ለማሰራጨት መልካም አጋጣሚ ሆኖላቸዋል።
አስቀድሞ ሐዋርያት ያልተማሩ ነበሩ። እንዲህ ማለት ነቀፌታ ሳይሆን ክብር ነው። ነገር ግን እንዲህ የነበሩት እነዚህ ደቀ መዛሙርት መንፈስ ቅዱስን ከተቀበሉ በኋላ በዚህ ዓለም አሉ በተባሉት ፈላስፎችና አዋቂዎች ትምህርት ተይዞና ተመልቶ የነበረውን ዓለም በትምህርታቸው አሳመኑት። እርሾ ሆነው ወደ እነርሱ ለወጡት፣ ጨው ሆነው አጣፈጡት። በፊት መጽሐፍን የማያውቁና ያልተማሩ እየተባሉ ይናቁ የነበሩት መንፈስ ቅዱስን ከተቀበሉ በኋላ ደግሞ እነዚያው በፊት የናቋቸው ሰዎች ይህን ጥበብ ከየት አገኙት እስከ ማለት ደርሰው ተደነቁባቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 13። የፈላስፎችን ጥበብ፣ የሶፊስቶቹን የክርክር ችሎታ፣ የተናጋሪዎችን የንግግር ክህል፣ ከዚህ ሁሉ አንዱም የሌላቸው የነበሩት የገሊላ አሳ አጥማጆችና ገበሬዎች እነዚህን ከነ ተከታዮቻቸውና አስተሳሰባቸው ማረኩ። በግሪኮችና በሮማውያን ፍልስፍናና አስተሳሰብ ተይዞ የነበረውን ሁሉ ወደ ክርስቶስ አቀረቡት። ድሆች ሲሆኑ በውጫዊ ሀብትና ክብር የታጀሉትን ማረኩ። በጎች ሆነው ተኩላዎችን ድል ነሱ። ይህ ሁሉ በእነርሱ ባደረው በመንፈስ ቅዱስ ኃይል የተደረገ መሆኑ ግልጽ ሆነ። ስለዚህም ይህ ሥራ የእርሱ የራሱ ሥራ መሆኑ ግልጽ ይሆን ዘንድ ያልተማሩትን፣ ከገሊላ መንደር ውጭ ሌላ አገር የማያውቁትን፣ ድሆችና ምንም የሌላቸው የነበሩትን ለዚህ አገልግሎቱ መረጣቸው። ለወንጌል መስፋፋትና ለክርስትና በዓለም መዳረስ ምክንያቱ የእግዚአብሔር ኃይልና ፈቃድ ሳይሆን የሰዎች ጥበብና ፈሊጥ ነው ብሎ የሚያስብ እንዳይኖር ለማድረግ በሰዎች ዘንድ ጥበብ ከሚባለው ነገር ምንም የሌላቸውን መረጠ። ይህም በእነርሱ አድሮ የሰራው ሥራ የሰው እውቀት ወይንም የንግግር ጥበብ ወይንም የሀብትና የክብር እርዳታ የሌለበትና ይህ ሁሉ የማያስፈልገው የፈለገውን ታላቅ ነገር እርሱ በወደደው በታናሹና በተናቀው ነገር መፈጸም የሚችል ከሃሌ አምላክ መሆኑ ይታወቅ ዘንድ ነው። ሐዋርያው እንዲህ በማለት እንደገለጸው እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱውንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ፣ የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር ያልሆነውንም ነገር መረጠ፣ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ 29።
ስለዚህ በዓለ 50 እግዚአብሔር አገልጋዮቹን ማንም ሊቃወመው የማይችል ሰማያዊ ኃይል ያስተጣጠቀበት ዕለት ነው። ቤተ ክርስቲያን ከዚያን ጊዜ ጀምሮ በየዘመኑ ከገዢዎች እስከ ተራው ግለሰብ ድረስ በተነሱ የተለያዩ ሰዎች በልዩ ልዩ አይነት ፈተና ስትፈተን ብትኖርም ሳትጠፋ ፈተናውን ሁሉ እያለፈች ከዛሬ ደረሰችው መሳሪያዋ ጠላት የማያከሽፈው፣ ዲያብሎስ የማይችለው፣ ዘመን የማይችለው መንፈስ ቅዱስ ስለሆነ ነው። እያንዳንዳችንም የዚህን ዓለም ፈተና ለማለፍ በጥምቀት ያገኘነውን የመንፈስ ቅዱስ ጸጋ በተቀደሰ ሕይወት በማበልጸግ ልንጠቀምበት ያስፈልጋል። በመንፈስ ቅዱስ ኃይል ካልሆነ በቀር ክርስቲያናዊ ፈተናዎችን ማለፍ ከባድ ነውና። ወስብሐት ለእግዚአብሔር።
ማለት